አብረን የእግዚአብሔርን ቃል እንመለከታለን። አብረን የምንመለከተው የእግዚአብሔር ቃል እንግዲህ በተከታታይ የጀመርነውን የመንፈስን ፍሬ መንከባከብ በሚል ዋና በሆነ ሐሳብና ርዕስ ስር፣ ነገር ግን የመንፈስን ፍሬ ደግሞ መንከባከብ ከራሱ እግዚአብሔር በጸጋው በመንፈሱ በኔና በእናንተ ህይወት ውስጥ የሚያደርገው ያንን እንግዲህ አብረን እየተመለከትን ያለ ነው እና በገላትያ መጽሐፍ ላይ ተነስተን በዚህ ሐሳብ በተለይ የመንፈስ ፍሬ የሚለውን ሐሳብ አንድ በአንድ ለመመልከት እየሞከርን ነው። እንግዲህ እግዚአብሔር በዚህ ቃል ውስጥ ይናገረናል። ጌታ በአንድም በሌላም ይናገራል ብሎ መጽሐፍ ቅዱስ ይናገራል እና የምንመለከተው የምናነበው የመጽሐፍ ቅዱስ ክፍል ገላትያ ምዕራፍ 5 ከቁጥር 16 እስከ 23 ያለውን ነው። አነበዋለሁኝ። እንደዚህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋንም ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ፣ መንፈስም በሥጋ ላይ ይመኛልና፣ እነዚህም እርስ በርሳቸው ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁ። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደነዚህ ያሉትን የሚከለክል ሕግ የለም። እስከ መጨረሻ አነበዋለሁ። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ መሻትና ምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስም ደግሞ እንመላለስ፣ እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ። ስለዚህ ባለፈው በተከታታይ እንደተመለከት ነው ፍቅር፣ ደስታ፣ ሰላምን ተመልክተናል። ፍቅር፣ ደስታ፣ ሰላም ከእግዚአብሔር ጋር ባለን ግንኙነት ውስጥ ያለ ከዛ የሚገኝ ውጤት ነው የሚለውን አንስተን ተወያይተናል እና እንግዲህ ይሄ የመንፈስን ፍሬ ስንመለከት እግዚአብሔር በሕይወታችን በመንፈሱ አማካኝነት የሚሰራው የሚያደርገው የሕይወት ውጤት ነው። ያንን የሕይወት ውጤት ነው እንግዲህ እኔና እናንተ ለእርሱ በመሆን የምናገኘው ወይም ደግሞ እርሱ በእኛ የሚያስገኘው ውጤት እንደሆነ ለመመልከት እየሞከርን ያለ ነው እና እነዚህን የመጀመሪያዎቹ የተመለከትናቸው ሶስት ነገሮች በጣም ወደ ሰማይ የሚወስደን ነገር ነው፣ ከሰማዩ ነገር ጋር የሚያገናኘን ነው እና ጳውሎስ አሁን እዚህ ጋር ሲመጣ እንግዲህ ትዕግስት ብሎ ሲጀምር ትዕግስት፣ ቸርነት፣ በጎነት፣ እነዚህ ሶስቱ ደግሞ ከእሁድ ወደ ሰኞ ይወስደናል። ከእሁድ ወደ ሰኞ ማለት ምንድን ነው? እሱ ከሰዎች ጋር የምንገናኝበት የሚያነካካን ጉዳይ ነው እና ትዕግስትን እንግዲህ በተመለከተ በጣም የትዕግስት ጉዳይ የሁላችንም ጉዳይ ይመስለኛል ሳስበው እና ሁላችንም በጣም የምንፈተሽበት አይደል፣ ታጋሽነታችን የሚሞከርበት እና ይሄ ትዕግስት ከሰዎች ጋር ባለን ግንኙነት የኔና የእናንተን በእውነትም የህይወታችን በእግዚአብሔር መንፈስ የመነካቱ የፍሬው ብስለት የሚታይበት ነው እና እንግዲህ በጣም ትዕግስት አለን ብለን ሜቢ የምናስብበት የምንስልበት ስዕል መኪና እየነዳን አንዳንድ ጊዜ የትራፊክ መብራት ላይ ቆመን የምናሳየውን አይነት ነገር መስሎ ሊሰማን ይችል ይሆናል። ያ ትዕግስት አይደለም፣ እሱ ትዕግስት አይደለም። ግን ትዕግስት የሚባለውን ነገር አሁን ጠጋ ብለን እናየዋለን እና ትዕግስት በግሪኩ ቋንቋ ወንድማችን ዘላለም መንግስቱ በቅርቡ በሰራው የመዝገበ ቃላት ውስጥ ትዕግስትን ሲተረጉመው ቃሉ የግሪኩ ቃል ማክሮቱሚያ ይባላል ቃሉ እና ፕሮናውንሴሽኑን ትክክል ላልሆን እችላለሁ፣ ግን በመከራ በእጦት በአስጨናቂ ሁኔታ ውስጥ በእምነትና በተስፋ ባለማንጎራጎር ባለማጉረምረም መጠበቅ፣ በውሳኔ በእምነት ጸንቶ መቆየት፣ የዘገየ ወይም የሚዘገይ ነገር ተስፋ በማድረግ መጠበቅ፣ መጠባበቅ፣ መቆየት፣ መጽናት። ትዕግስት ማለት ይሄ ነው። ትዕግስት ማለት በዛች ቅስፈት ውስጥ የምናሳየው ታጋሽነታችንን አይደለም። ይሄን ትዕግስት በጣም ስንተረጉመው አንዳንድ ለሚፈትኑንና በጣም ፈታኝ የሆኑ ነገሮች በጣም የምንሰጣቸውን ምላሽ በስሜት መረጋጋት ይሄ ክፋት እየተደረገብን እንደሆነ እያወቅን ነገር ግን ክፉ በሆነ መልኩ አጸፋዊ ምላሽን ላለመመለስ ለመበቀል ባለመፈለግ ማለት ነው። በነገራችን ላይ ስለዚህ ሐሳብ ስንነጋገር ወገኖቼ በጣም ራሴን በጣም ነው ለመመልከት የሞከርኩት። ይሄ ትግስት ይሄ ታጋሽነት በጣም የእውነት ከእግዚአብሔር መንፈስ በኔና በእናንተ ህይወት ውስጥ መውጣት መገኘት ካልቻለ የአንዳንዶቻችን ትግስት በአገራችን አፍንጫው ላይ ነው ይባላል አይደል? እና በቃ የእሱ ነገር አፍንጫው ላይ ነው ያለው ይባላል። እና በጣም በሚያስቆጡን በበቀል እንድንመልስ ሊያደርጉን በሚችሉ ሁኔታዎች ውስጥ በጣም ከኛ በላይ በሆነ አቅም የምንሰጠው ምላሽ በጣም በዝርዝር እናየዋለን። በተለይ የእግዚአብሔርን ታጋሽነት ለእስራኤል ህዝብ ያሳየውን ያንን ምሳሌ አድርገን እንመለከታለን። እና አንድ ሰው ይህንን ሀሳብ ሲተረጉመው በምን መልኩ ነው የተረጎመው? ይሄ ትዕግስት በቁጣና በበቀል ምላሽ መስጠት እየቻልን ነገር ግን ያንን ማንነት መግታት መቻላችን፣ መለስ ማለታችን። ይሄ ትዕግስት በጣም በርህራሄ የተሞላ ትዕግስት ነው። በምህረት የሚያደርገው ነገር ምንድን ነው? እሱ ከዛ ከሚበድለው ሰው በአጸፋ ምላሽን እስከሚያገኝ ድረስ በታጋሽነት መንፈስ መቆየት። አንድ ሰው ወደ የሚያገለግለው መጋቢ መጣና በጣም ትዕግስት የለኝምና ትዕግስት ስለሌለኝ ታጋሽነትን በህይወቴ ውስጥ ማዳበር እንድችል ጸልይልኝ ብሎ ይጠይቀዋል። እና ይሄ መጋቢ ይጸልይለታል ማለት ሊጸልይለት ፈቃደኝነቱን ይነግረዋል። እና ጸሎቱን ሲጸልይ የጸለየው ጸሎት ምንድን ነው? እሱ ጌታ ሆይ ለዚህ ወንድሜ በመከራ እንዲያልፍና ትዕግስቱንም ደግሞ ያንተ የምትሰጠውን የበሰለውን ፍሬ እንዲለማመድ እርዳው ብሎ ይጸልይለታል። እና ይሄ ወንድም ቀስ ብሎ በጸሎቱ መሃል መጋቢውን አቋርጦት ምን ይለዋል? አይ እኔ እኮ የጠየኩህ ትዕግስት እንዲኖረኝ የትዕግስትን መንፈስ እንድቀበል ነው እንድትጸልይልኝ የምፈልገው ይለዋል። መጋቢው ምላሹ ምንድን ነበረ? ሮሜ መጽሐፍ ምዕራፍ 5 ቁጥር 3 ላይ ምን ብሎ ይናገራል? በዚህ ብቻ ሳይሆን በመከራችን ሐሴት እናደርጋለን፣ ምክንያቱም ይላል መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስትን በጸጥታ ዝም ባለ ሁኔታ ውስጥ አይደለም የምንለማመደው። ትዕግስት ፈታኝ በሆኑ በጣም የኔና የእናንተን ምላሽ በሚፈልጉ ሁኔታዎች ውስጥ ሆነን የምናንጸባርቀው ማለትም የእግዚአብሔር ሉዓላዊ አሰራርና የኔና የእናንተ ይሄ የመለወጣችን ሂደትና አካሄድ እንዴት እንደሚገባ እንዴት እንደሚሆን አናውቅም፣ አንረዳው። ነገር ግን በመከራ ውስጥ የሚገለጥ ትዕግስት አለ። ሮሜ ምዕራፍ 5 ቁጥር 3 ምን ይላል? በዚህ ብቻ ሳይሆን ይላል በመከራም ሐሴት እናደርጋለን፣ ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። በእውነት ትዕግስት በእኔና በእናንተ ህይወት ውስጥ እንዲገለጥ እንፈልጋለን። ያ ትዕግስት ወገኖቼ እኔና እናንተ በምናልፍበት የህይወት ሁኔታ ውስጥ የሚገለጥ ነው። ወደ ብሉይ ኪዳን ብንሄድ ብሉይ ኪዳን ውስጥ እግዚአብሔር ለእስራኤል ህዝብ ያደረገውን ነገር ስናይ በዘጸአት መጽሐፍ ውስጥ እግዚአብሔር የእስራኤልን ህዝብ ከግብፅ ምድር ነፃ ካወጣቸው በኋላ ዘጸአት ምዕራፍ 32 ላይ ታስታውሱ እንደሆነ ሙሴ ከእግዚአብሔር የሚቀበለውን ጽላት ለመቀበል ወደ ተራራ በወጣ ጊዜ የእስራኤል ህዝብ በእግዚአብሔር ላይ በደልን አደረገ። ያደረገው በደል ምንድን ነው? እሱ አሮንን ከግብፅ ምድር ያወጣንን አማልክቶች ስራልንና እነዚህን አማልክቶች እንድናመልክ ቅረጽልንና እነሱን እናምልካቸው፣ እነሱን እንስገድላቸው፣ በፊታቸው በቃ ደስ እንሰኝ የሚል በጣም የከፋ ኃጢአት አደረጉ። ነገር ግን እግዚአብሔር በጣም የትዕግስትን ምንነት በጣም እንዲገባን ስለፈለገ የእስራኤልን ህዝብ በጣም በቅስፈት ማጥፋት ይችል ነበር አይደለ? የእስራኤል ህዝብ በጣም በከፋ በደል ውስጥ ነው የተገኘው። ማንን? እግዚአብሔርን። መመለክ የሚገባውን እግዚአብሔርን ከማምለክ ይልቅ ጣዖታትን ለማምለክ ልቡን በጣም ዘውር አድርገው ነበር። አስቡት፣ በተራራው ጫፍ ላይ የሚጤስ የእግዚአብሔር ክብር ያለበት የክብር ደመና አለ። እነሱ ግን በተራራው ግርጌ ይህንን እግዚአብሔርን የሚፈትን ነገር ያደርጉ ነበር። በዛው በዘጸአት ምዕራፍ 34 ላይ እግዚአብሔር ለሙሴ ያለው ነገር ምንድን ነው? እሱ እግዚአብሔር ሩኅሩኅና ቸር አምላክ፣ እግዚአብሔር ለቁጣ የዘገየ ፍቅሩና ታማኝነቱ የበዛ ፍቅርን ለሺዎች የሚጠብቅ ክፋትንና መጽን ኃጢአትን ይቅር የሚል እግዚአብሔር ታጋሽነት በደልን መሸከም ማለት ነው። የእግዚአብሔር ታጋሽነት የኔና የእናንተን ክፋት በትዕግስት መጠበቅ መታገስ አለመቻል አይደለም። ልጆቻችሁን ትዕግስቴን አታስጨርሰው እንላቸዋለን አይደለ? አትፈታተነኝ እንላቸዋለን። አቅመዋለን እነሱን ጸጥ ለማድረግ ማለት ነው። ቁጭ ብሉ ለማለት እንችላለን። ነገር ግን ምን እናደርጋ እንታገሳቸዋለን። በጣም ያ ከባድ የሆነውን ሸክም በመሸገም በጣም አንዳንድ የሆነ ድልድዮች አይታችሁ እንደሆነ መኪናዎች ሲሄዱባቸው ረገብ የሚሉ ድልድዮች ክብደቱ በጣም ወደ ታች ዝቅ የሚያደርጋቸው ነገር ግን የሚሸከሙ ትዕግስት ያንን አይነት ማንነት ያለው ነው። ዳዊት በመዝሙር 103 ቁጥር 8 ላይ እግዚአብሔር ርኅሩኅና መሐሪ ለቁጣ የዘገየ ታማኝነቱም የበዛ ነው። ለቁጣ የዘገየ ነው። መቆጣት ይችላል። ቢቆጣ ያንን ቁጣውን ማስፈጸም የሚችልበት ኃይል፣ አቅም፣ ጉልበት አለው። ነገር ግን እግዚአብሔር ምን ያደርጋል? ይታገሳል። ወገኖች እግዚአብሔር ይታገሰናል። እግዚአብሔር የሚታገሰን በንስሐ ወደ እርሱ እንድንመለስ ይታገሰናል። ይህንን ትዕግስት ለእኔና ለእናንተ ብቻ ሳይሆን ይህንን አይነቱ የመንፈስ ፍሬ ትዕግስት ለሌሎችም መገለጥ እንዲችል ሌሎች ሲበድሉን፣ ሌሎች ክፋትን ሲያደርጉብን እኔና እናንተ እርሱን እኔና እናንተን በተሸከመበት መሸከም እንድንሸከም ማለት ነው። አሁን የምናወራው በእግዚአብሔር መንፈስ ስለሚቻል ማንነት ነው ወገኖቼ። ማለት እንደዚህ በድለውኝ እንደዚህ አድርገውኝ ልንል በጣም እንችላለን። ብዙ ዝርዝር ሐሳቦችን ልናወጣ እና በጣም ሊስት ልናደርግ እንችላለን። እግዚአብሔር በሆሴ መጽሐፍ ምዕራፍ 11 ላይ በአዲሱ መደበኛ ትርጉም ባነበው ሜቢ የበለጠ የሚሰጠው ነገር አለ እና ምዕራፍ 11 ከቁጥር 1 እስከ 4 ላይ እንደዚህ ይላል። እስራኤል ገና ሕፃን ሳለ ወደድኩት፣ ልጄንም ከግብፅ ጠራሁት። እስራኤል ግን አብዝቼ በጠራዋቸው ቁጥር አብዝተው ከኔ ራቁ፣ ለባዓል አማልክት ሰው ለምስሎቻቸውም አጠኑ። ኤፍሬምን እጁን ይዤ እንዲመራው እንዲራመድ ያስተማርኩት እኔ ነበርኩኝ። ነገር ግን የፈወስኳቸው እኔ እንደሆንኩኝ እነርሱ አላስተዋሉም። በሰው የርኅራሄ መንገድ በፍቅርም ሰንሰለት ሳብኳቸው። ቀንበሩን ከጫንቃቸው ላይ አነሳላቸዋለሁ፣ ዝቅ ብዬም መገብኳቸው ብሎ የእስራኤልን ሕዝብ ያደረገላቸውን ትዕግስትና ታጋሽነቱን ይነግራቸዋል። ወገኖች የእግዚአብሔርን ታጋሽነት ስናስብ እኔና እናንተ ስለ ትዕግስት እግዚአብሔር ሊለን የሚፈልገውን ነገር እንድንረዳ ነው የእሱን ትዕግስት የምናየው። እግዚአብሔር ራሱን የገለጠበት ባህሪ ስለሆነ ማለት ነው። የእስራኤል ሕዝብ እግዚአብሔርን በብዙ ነገር በድሎት እያለ ነገር ግን እግዚአብሔር በትዕግስት ያንን ታጋሽነቱን ገልጦና አሳይቶ ነበር። ኢየሱስ ክርስቶስ ደቀ መዛሙርቱን በብዙ መልኩ እንደታገሳቸው ሲናገርም እንመለከታል። ዮሐንስ ወንጌል ምዕራፍ 13 ላይ ምን ያህል ትዕግስቱን እንዳሳያቸው፣ ታጋሽነቱን እንደገለጠላቸው ኢየሱስ ክርስቶስ የኢየሩሳሌምን ደግሞ ሁኔታ የልብ ድንዳኔ በመመልከት ያሳየውን ታጋሽነት ያሳየውን ያፈሰሰውን እንባ እንመለከታል። ኢየሱስ ክርስቶስ በተለይ መስቀሉን በተሸከመ ጊዜና መከራን ባበዙበት ጊዜ በትዕግስት ያንን መስቀል በመሸከም ታጋሽነቱን ለሚበድሉት ሰዎች ይገልጥ ያሳይ ነበር። ድንገት አንደኛ ጴጥሮስ ምዕራፍ 2 ከቁጥር 20 ጀምሮ ያለውን ሐሳብ ባነበው ይህንን ሐሳብ በጣም ለማየት ይጠቅመናል እና ምዕራፍ 2 ቁጥር 20 ላይ እንደዚህ ብሎ ይናገራል። ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካምን አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌን ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ትዕግስት ወገኖቼ ያንን አይነት በደል እያደረሱበት ራሱን ግን ለእግዚአብሔር ለአባቱ ያንን ሁኔታ አሳልፎ በመስጠት በመታገስ ያንን ለእነርሱ የሚገባውን ምሕረት ለማድረግ ፈቃደኛ ነበር። አሁንም እንዳልኩትኝ በጣም ልንጠይቃቸው የምንችላቸው ብዙ ነገሮች አሉ። እንዴት አድርገን መታገስ እንችላለን? እንዴት አድርገን ይህን ትዕግስት ማድረግ እንችላለን? ለዚህ ነው የመንፈስ ፍሬ የሚያስፈልገን ማለት ነው። መልሱ በመንፈስ አማካኝነት የሚገኝ ውጤት ነው። ቅድም እታችን ቲጂ የሐዋርያት ሥራ ምዕራፍ 6 ላይ ስታነብልን ነበረ የእስጢፋኖስን ሕይወት ምዕራፍ 6 ምዕራፍ 7 ላይ እስጢፋኖስ እየወገሩት በድንጋይ እየወገሩት ምሕረትን እግዚአብሔር እንዲያደርግላቸው ይጸልይ ነበር አይደለ? ምሕረትን አድርግላቸው እያል ሌሎችም ልክ እንደዛ። ወገኖች ይሄ ትዕግስት የሚመጣው ከየትም አይደለም። ይሄ ትዕግስት ከራሱ ከእግዚአብሔር መንፈስ የሚገኝ ነው። እውነተኛ ክርስቲያን ትዕግስትን በሕይወቱ ውስጥ ሲለማመድ የፍትህን መጓደል፣ አስቸጋሪ ሰዎችን፣ ያለ ምንም ምክንያት በደል የሚያደርሱበትን ሁሉ ቅሬታዎችን ተመልክቶም አይቶ መሸከምን መቻልን የሚጠይቅ ነው። አሁን እና እናንተ ሁላችንም የትዕግስት ችግር አለብን አለ። እርስ በርስ ባለን ግንኙነት አንዳችን ከሌላችን ጋር፣ ከጎረቤታችን፣ ከስራ ባልደረባ፣ በቤተሰብ ውስጥ፣ በትዳር ውስጥ በተለያየ መልኩ የሚኖሩ ችግሮች አሉ። እነዚህ ሁሉ ነገሮች በማን ፊትና ከማን ነው ይህንን ትዕግስት ማግኘት የምንችለው? በእግዚአብሔር ጸጋና በእግዚአብሔር መንፈስ። ባለመሸነፍ የሚያሸንፍ ማንነት ማለት ነው። ሮማውያኖቹ በጣም አንድ ያላቸው የጦርነት መርህ ወይም ደግሞ ፕሪንሲፕል አላቸው። ያ ፕሪንሲፕላቸው ምንድን ነው? እሱ ጦርነቱን ወይም ደግሞ ውጊያውን መሸነፍ እንችል ይሆናል፣ እንሸነፍ ይሆናል፣ ነገር ግን ዋናውን ጦርነት ግን አንሸነፍም። በመሸነፍ ያንን ሰላም አናደርግም። በማሸነፍ በየትኛው ማሸነፍ? እኛ ወደ ክርስትናው ስንቀይረው በደል በሚያደርሱን ላይ በደልን በመመለስ መሸነፋችንን አናሳይም። መንፈሳዊ ጥንካሬያችን ማሳያው ጌታ ክርስቶስ ኢየሱስ ልክ በመከራው ሲያልፍ ያሳየውን ያንን ምላሽ ለመስጠት ራሳችንን በፈቃደኝነት በመስጠት ነው። በእምነት ወደፊት የምንሄድበትን አቅም ዕብራውያን በምዕራፍ 12 ላይ በፊታችን ያለውን ሩጫ በጽናት እንድንሮጥ ሲናገረን ምን ብሎ ነው የሚናገረው? የእምነታችንን ጀማሪ ፍጹም አድራጊ የሆነውን ኢየሱስን ተመልክተን በእምነት በፊታችን ያለውን ሩጫ ምን እናድርግ? እንሩጥ። የትኛውን አይነት ሩጫ? በመከራ ውስጥ ሲያልፍ የታገሰውን ሩጫ ማለት ነው። በብዛት እኔና እናንተ በጣም ከእግዚአብሔር የምንፈልገው እንዲሆንልን የምንመኘው በጣም በቃ ላል በጸሎታችን በኃይለኛው የሆነ ነገር በቃ ምድር እንድትናወጥ እንድትነዋወጥ አይነት ነገር ነው የምንፈልገው አይደለ? ነገር ግን ጸሎታችን በእውነት መልኩን መቀየር መቻል አለበት። ጸሎታችን በምናልፍበት የህይወት ጎዳና ውስጥ ፈቃዱን ለማድረግ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን አይደለም የሚለው ጸሎቱ። ስለዚህ ያንን ጸሎት በህይወታችን ውስጥ እንድናደርግ ይሄ የመንፈስ ፍሬ በእኔና በእናንተ ህይወት ቢገለጥ ስንቶችን ነው በዚህ ህይወት መማረክ የምንችለው? ከዚህ በፊት አንድ ጊዜ ተናግሬ ያለው ይመስለኝ ዴቪድ ዊልከርሰን የሚባል ሰው በአማርኛ ሾተልና መስቀል የሚል የተተረጎመ መጽሐፍ አንብቤ ያለውኝ እና በጣም ረጅም ጊዜ ነው ካነበብኩትኝ። ከዛ ውስጥ በጣም የማልረሳው ከታሪክ ውስጥ የማልረሳው ነገር ምንድን ነው? እሱ ዴቪድ ዊልከርሰን ኒውዮርክ ውስጥ እግዚአብሔር ተናግሮት የወንጌልን ስራ ለመስራት ሲመጣ በጣም ትልልቅ የሆኑ አስፈሪ ጋንግስተሮች ነበሩ። ይሄ እንግዲህ በሰባዎቹ ሜቢ መጀመሪያ በ60ዎቹ መጨረሻ አካባቢ የነበረ ክስተትና ታሪክ ነው። እና የዚህ የሰውየውን ስም ረሳሁትኝ እና በጣም የጋንግስተሮቹን ዋና ኃላፊ እየደጋገመ ሄዶ ያገኘዋል። ምንድነው እሱ የሚለው? ጌታ ይወድሃል፣ ወደዚህ ጌታ ና ተመለስ እያለ ይሰብከዋል። ከዛ ዴቪድ ዊልከርሰንን ምን ብሎ ይለዋል ይሄ የጋንግስተሮቹ ኃላፊ? ከዚህ በኋላ ተመልሰ ብትመጣ የያዘውን ሴንጢ እያሳየው ማለት ነው። ከዚህ በኋላ ተመልሰ ብትመጣ 1000 ቦታ ቆራርጠሃለሁ፣ 1000 ቦታ ስለምቆራርጥህ ተመልሰ እንዳትመጣ አለ። ምን ብሎ ቢመልስለት ጥሩ ነው? እነዛ 1000 ቦታ የቆራረጥከኝ ትንንሽዬ ቁርጥራጮች እንወድሃለን ይሉሃል ብሎ መለሰለት። ምን ለማለት ፈልጌ ነው? በእግዚአብሔር ጸጋና በእግዚአብሔር መንፈስ ካልሆነ በስተቀረ ሰው ያንን ማንነት ለሌሎች ማሳየት አይችልም። በጣም አንዳንድ ጊዜ ከላይ ሆነን ለሰዎች የምናሳያቸው ነገሮች አሉ አይደለ? ግን መጥቶ በጣም ሲፈትሸን ማለት ነው። ቅድም መጋቢው የጸለየለት ጸሎት በመከራ ውስጥ እንዲያልፍ አይደለ የጸለየው? ልክ ስናልፍ ስንፈተሽ የምናሳየው ባህሪ አለ። እና አንድ ኤርሚያስ የሚባል ወንድም አለ ካናዳ የሚኖር በጣም የተናገረው ነገር አይረሳኝም። ድንች መብሰሉ የሚታወቀው በሹካ ሲወጋ ነው ይላል። እና በሹካ ሲወጋ ነው ማለቱ የአባባል ገብቷቸዋል። ምንድነው እሱ እኛ ጋርም ያለው የበሰለው ፍሬ የሚፈተነውና የሚፈተሸው የሚፈትሽ ነገር መጥቶ ሲፈትሻል። ስለዚህ ወገኖች ይሄ ትዕግስት በእኔና በእናንተ ህይወት ውስጥ ሲገለጥ የጸና እና ተስፋ የማይቆርጥ ማንነት ይሄ ቅድም ያነበብነው ይሄ ማካርቶሚያ የሚለው የግሪኩ ቋንቋ ፍቺው በጣም በታጋሽነትና በጸጥታ መጠበቅ። የእውነተኛ ክርስቲያን ትዕግስት ያንን መከራ ሊሸከም የሚችል ትከሻ እንዲኖረው በጣም ጌታን መጠየቅ አለበት። ወገኖች እግዚአብሔር በእውነት በምናልፍበት የህይወት ጎዳናና አካሄድ ውስጥ ስለ ጽድቅ የምንከፍለውን ነገር የሚመለከትና የሚያይ አምላክ። ነፍሳችን እግዚአብሔርን ተስፋ ታደርጋለች፣ እርሱ ረዳታችንና መጠጊያችን ነው፣ ልባችን በእርሱ ደስ ይለዋል፣ በቅዱስ ስሙ ታምነናልና፣ እግዚአብሔር ሆይ ተስፋ ባደረግንህ በእኛ ላይ ምሕረትህ ትሁን ብሎ ዳዊት ይናገራል። ስለዚህ እግዚአብሔርን ተስፋ ያደረገ ሰው የሚሰጠው ምላሽ በጣም ታጋሽነታችን ለሌሎች የሚገለጥበት መንፈስ መበቀል ምላሽ መስጠት እየቻልን ነገር ግን በእግዚአብሔር ጸጋ ያንን ነገር ተሸክመን የምናልፍበት ማለትም ለበቀል እምቢ የሚል መንፈስ ማለት ነው። አለመበቀል አቅሙ እያለ ጉልበቱ እያለ ነገር ግን የሚደርስብንን ዘለፋም የሚደርስብንን የሚያስቆጣንን ነገሮች በመቻል የምናልፍበት ማንነት ያንን ጸጋ እግዚአብሔር ይሰጠናል። ሮሜ ምዕራፍ 12 ቁጥር 19 ላይ ምን ብሎ ይናገራል? ወዳጆች ሆይ ለእግዚአብሔር ቁጣ ፈንታን ስጡ እንጂ አትበቀሉ፣ በቀል የኔ ነው፣ እኔ ብድራትን እመልሳለሁ። ጌታ በጣም እኔና እናንተን ይቅር ያለበትን መጠንና ልክ ስንመለከት እኔና እናንተን በደል ያደረሱብንን ሰዎች የበደላቸውን መጠን ብንለካው የሚወዳደር አይደለም አይደል? ሚዛን ላይ ብናስቀምጠው የትኛው ሚዛን ይደፋል ብላችሁ ታስባላችሁ? የእኛ በደል ነው አይደለ? ስለዚህ እኔና እናንተ እግዚአብሔር በዛ መልኩ ቸርነትን ካደረገልን ለሌሎች ሰዎች ቸርነትን ለማድረግ ምሕረትን ለማድረግ በዚህ ትዕግስት ውስጥ ለማለፍ በዚህ ትዕግስት ውስጥ ስንሄድ ስንገኝ ወገኖች የምናንጸባርቀው ባህሪና ማንነት ያንን የጌታን እውነት ሰዎች መረዳት ማወቅ እንዲችሉ ያደርጋል። ይሄ የመንፈስ ፍሬ የመጨረሻ ውጤቱ እግዚአብሔር በእኛ የሚከብርበትን ማንነት መስራት ማሳየት ነው። ይህንን የመንፈስን ፍሬ መንከባከብ ያለብን በዚህ እንክብካቤ ውስጥ መገኘት ያለብን እግዚአብሔር በመንግስት ውስጥ ያስቀመጠው ውበት ያለውን ሌሎች ሊያዩት የሚችሉትን ያ በዓለም የማይገኘውን ዓለም ልትሰጥ የማትችለው ባለፈው እንደተነጋገር ነው ፍቅር፣ ደስታ፣ ሰላም ዓለም የሚመስል ነገር አላት እንጂ ያኛውን ከእግዚአብሔር የምናገኘውን ደስታና ሰላም ልትሰጠን አትችልም። ስለ እረኞቹ ተነጋግረናል አይደል? ታላቅ ደስታ ብሎ ሲናገር በዳዊት ከተማ በቤተልሔም የተወለደ መሲህ ስላለ ነው። ያ ደስታ ዓለም የምትሰጠው ደስታ አይደለም። አንዲት ሴት በህንድ ሀገር በሚሽነሪነት ትሰራ በነበረችበት ጊዜ በጣም አስቸጋሪ በሆነ የህይወት ሁኔታ ውስጥ በጣም አለፈች እና ባለፈችበት በዛ ህይወት ውስጥ በጣም የተማመነቻቸው ሰዎች ሲክዷት በጣም በማጠብቀው መልኩ በሽታ ሲያንገላታት ብዙ አይነት መከራዎችን በጣም አድርጋ ከፍላ ባለፈችበት ጊዜ የኖት የያዘችበትን ወረቀት ሰዎች አግኝተው በዛ ወረቀት ላይ ያሰፈረችው ነገር በጣም የሚገርም ነው። እንደዚህ ይላል፣ ትዕግስት የመንፈስ ፍሬ ከሆነ የሚያድገውና ፍሬው በስሎ የሚታየው ሰላም በሰፈነበት ሁኔታ ውስጥ አይደለም። አይ ማንም በማይነካ ተቻችለን፣ አሜሪካን ሀገር ደግሞ ለዛ በጣም ይመቻል አይደለ? ፕራይቬሲያችን ተጠብቆ የምንሄድበት ሱፐር ማርኬት ውስጥ ሰልፍ ላይ እኮ የሆነ ዲስታንስ ጠብቀን ነው አይደለ? እና አንድ በቅርብ ከሀገር ቤት የመጣ ሰው የገጠመው ነገር ምንድን ነው? እሱ አይ ቲንክ እንትን ላይ ተሰልፎ የሱፐር ማርኬት ላይ ተሰልፎ ለካስ በጣም ተጠግቷል እና ተጠግቶ ሴትዮዋ የሚመስላት ምንድን ነው እሱ የእሷን የእንትን የክሬዲት ካርድና የእንትን ኮድ የሚወስድ አይነት ነገር ነው የመሰላት እና ምን ፈለክ ምናምን ብላ ጮኸችበት ማለት ነው።
አገር ቤት መጠጋት ይቻላል። እዚህ ግን እንደዛ አይደለም። ስለዚህ ይሄ አሜሪካናይዝድ የሆነ ክርስትና በጣም ሰርተናል። አለጣ በመከባበር ለመኖር አይደለ? በመቻቻል አንቺም ክብርሽን ጠብቂ እኔም ክብሬን ልጠብቅ አይነት ነገር ማለት ነው። በዛ መንፈስ አይደለም ወገኖች፣ በሰላም በሆነ ማንነት ነገር ውስጥ አይደለም። ነገር ግን ይሄ ፍሬ በጣም አብቦ ፍሬው ፈርቶ የሚታየው መከራ፣ የህይወት ማዕበል፣ አስቸጋሪ ሁኔታ ሲመጣ ነው። እንግዲህ ወገኖች በጣም ራሳችንን ማዘጋጀት አለብን። ይህንን ቃል ስንማር የምንማረው ይህን ፍሬ እንድንንከባከበው ነው። ይህን ፍሬ ወገኖቼ፣ የኔና የእናንተ ህይወት በዚህ የፍቅር ታጋሽነት ውስጥ ስንገኝ ፍቅር ታጋሽ ነው ብሎ ስለሚናገር ማለት ነው። አንደኛ ቆሮንቶስ ምዕራፍ 13 ላይ ፍቅር በጣም ታጋሽ ነው፣ ለምንኖረው ኑሮና ለምንኖረው ህይወት በዚህ ፍቅር ወይም ደግሞ በዚህ ትዕግስት ውስጥ ስንገኝ በእኔና በእናንተ ህይወት ውስጥ የሚገኝ የሚገለጥ ነገር አለ። ትዕግስት በፍቅር በጊዜ ሂደት ውስጥ የሚገለጥ ማንነት ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 6 ላይ በንጽህና፣ በእውቀት፣ በትዕግስት፣ በቸርነት፣ በመንፈስ ቅዱስ፣ በእውነተኛ ፍቅር ያድጉ ዘንድ ጳውሎስ ስለ ትዕግስት ለእነዚህ ሰዎች ሲነግራቸው ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። ወገኖቼ እኔና የእናንተን ትዕግስት እግዚአብሔር በእውነት ለሌሎች መትረፍ የሚችል ለሌሎች የንስሐ እድል የሚሰጥ እኔና እናንተን እግዚአብሔር በዛ በመለወጡና በመቀየሩ ሰዎች በዛ ውስጥ ጌታን ማየት የሚችሉበት እግዚአብሔር በጣም ታግሶን እኔና እናንተን ለንስሐ ካበቃን በደል ያደረሱብን ሰዎች ታግሰን ምሕረት ማድረግ እንድንችል እግዚአብሔር እንዲረዳን ማለት ነው። ይሄ ትዕግስት አሁን በጣም እያልኩኝ ያለሁትኝ እዚህ ጋር ቆሜ ስለምናገር የተሻለ መንፈሳዊነት ስላለኝ አይደለም የምናገረው። ይህን ስናገር መልሶ ለእኔም እዳ እንደሚሆን አውቃለሁ። የትዕግስትን ውጤት በህይወቴ ውስጥ ለማሳየት የእውነት ራሴን መስጠቴ የሚፈተሽበት፣ የሚታይበት፣ የሚሞከርበት ሁኔታ ይመጣል። ክርስቶስ በእኛ ላይ ምንም እንኳን የፍርድ እርምጃን መውሰድ እየቻለ ነገር ግን በደላችንን በመሸከም ይቅር በማለት የክርስቶስን መስቀል እኔና እናንተም ደግሞ እንደዚሁ ሌሎች የምናሳይበት በደቀ መዝሙርነት ህይወት ውስጥ ስንመላለስ ትዕግስት በእኛ ሲገለጥ በእግዚአብሔር የአሁን ወይም ደግሞ በእግዚአብሔር የአሁን ማንነት ውስጥ መኖርን የሚያሳይ ያንን ህይወት የሚያሳይና የሚያንጸባርቅ ነው። ሐሳቡን በዚህ መልኩ ስንጠቀልለው ትዕግስት ፍቅር በጊዜ ሂደት ውስጥ ሲዘረጋ ማለት ነው። የትዕግስት መታየው መገለጫው ፍቅርን በጊዜ ሂደት ውስጥ ስናሳይ። ሌላኛው ነገር ትዕግስት ሌሎች የእኛን ባህሪ በሚፈትኑበት ጊዜ የሚገለጥ መንፈሳዊ ፍሬ ነው። ክርስቶስ በእኛ ላይ ምንም አይነት እርምጃ ሳይወስድ በደላችንን እንደተሸከመ እንዲሁ ሌሎችን በትዕግስት እንመለከት ዘንድ ነው። ኤፌሶን ምዕራፍ 4 ቁጥር 2 ላይ ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። ይሄ የመንፈስ ፍሬ በጣም ያስፈልገናል ወገኖች። ፍቅር፣ ደስታ፣ ሰላም ከእግዚአብሔር ጋር ላለን ግንኙነት ነው። ትዕግስት፣ ቸርነት፣ በጎነት፣ ሶስቱ ደግሞ በምድር ላይ ከሰኞ እስከ ቅዳሜ በምንኖርበት ጊዜ ከሌሎች ጋር ላለን ግንኙነት በጣም ቁልፍና ወሳኝ ነው። እነዛ ሶስቱ ከእግዚአብሔር ጋር ያለን ናቸው። እነዚህኞቹ ሶስቱ ደግሞ በምድር ላይ ልክ ሰኞ ስንጀምር፣ ስለዚህ ትዕግስት ማሰብ መቻል አለብን ማለት ነው። ምክንያቱም ስራ ቦታ የሚገጥመን ነገር አለ። በተለያየ መልኩ የሚገጥሙን ነገሮች አሉ። ግን በእግዚአብሔር ጸጋና በእግዚአብሔር መንፈስ አማካኝነት ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። እግዚአብሔር ሁላችንን የሚርዳን፣ አሜን። እግዚአብሔር ፊት ተነስተን እንጸልያለን።